የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ ማርስተ ዜናዎቹን አሰማለሁ። በኢትዮጵያ የተካሄደው የ7ኛው አጠቃላይ ምርጫ የድምጽ ቆጠራ ውጤት ዛሬ ማክሰኞ ከማለዳው ጀምሮ ምርጫ በተካሄደባቸው በአብዛኞቹ የአገሪቱ አካባቢዎች በሚገኙ የምርጫ ጣቢያዎች እየተለጠፈ ይገኛል። በኦሮሚያ ክልል ባርሲ ሀገረ ስብከት በአስኮ ወረዳ፣ በሺርካ ወረዳና ሆንቆሎ ዋቢ ወረዳ 13 ኦርቶዶክሳዊ ክርስቲያኖች መገደላቸውን ሀገረ ስብከቱ አመለከተ። የ101 ዓመት ዕድሜ የነበረው የጠላታ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ በሳት መጋየቱ ተነግሯል። የዓለም ጤና ድርጅት በመካከለኛው አፍሪካ በኢቦላ ተይዘዋል ተብለው የተጠረጠሩ ሰዎች ቁጥርን ከ906 ወደ 116 ዝቅ አደረገ። ሩሲያ በዩክሬን ላይ በተደጋጋሚ በሰነዘረችው ከፍተኛ ጥቃት ቢያንስ 10 ሰዎች ተገደሉ፣ ከ100 በላይ ሰዎች ደግሞ ቆሰሉ። ዜናው በዝርዝር። በኢትዮጵያ የተካሄደው የ7ኛው አጠቃላይ ምርጫ የድምጽ ቆጠራ ውጤት ዛሬ ማክሰኞ ከማለዳው ጀምሮ ምርጫ በተካሄደባቸው በአብዛኞቹ የአገሪቱ አካባቢዎች ውስጥ በሚገኙ የምርጫ ጣቢያዎች እየተለጠፈ ይገኛል። በአዲስ አበባ ትናንት ምርጫ በተከናወነባቸው 23 የምርጫ ክልሎች ስር ባሉ የምርጫ ጣቢያዎች ላይ ጊዜያዊ ውጤት ይፋ ሆኗል። የፖለቲካ ድርጅቶች በተናጠል እስካሁን ስለ ምርጫው ያሉት ነገር የለም። አዲስ አበባን ጨምሮ የክልል ፖለቲካ ፓርቲዎች የጋራ ምክር ቤቶች ግን ምርጫው ጥሩ መከናወኑን ገልጸዋል። በጅማ ከተማም ሆነ በዞኑ ስር በሚገኙ የምርጫ ክልሎች የድምፅ አሰጣት ሂደቱ ሙሉ በሙሉ በሰላም መጠናቀቁን የዞኑ የምርጫ አስተባባሪ ለዶይቼ ቬለ ገልጿል። ሰባተኛው ጠቅላላ ምርጫ እስካሁን ምርጫ ቦርድ በገለጸው መሰረት 40 ሚሊዮን ህዝብ ድምፅ ሰጥቶበታል። ይህ የተገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት እኩለ ሌሊት በኋላ በሰጠው መግለጫ ነው። ምርጫ ቦርድ የምርጫውን የመጨረሻ ውጤት ሰኔ 4 ቀን 2018 ዓ.ም ይፋ እንደሚያደርግ አስቀድሞ ባወጣው የጊዜ ሰሌዳ መግለጹ ይታወቃል። ወኪሎቻችን ከኢትዮጵያ ከተለያዩ ክልሎች የሚልኩልን ዘገባ ይደመጣል በዜና መጽሔት። በኦሮሚያ ክልል በአርሲ ሀገረ ስብከት በአስኮ ወረዳ፣ በሺርካ ወረዳና ሆንቆሎ ዋቤ ወረዳ 13 ኦርቶዶክሳዊ ክርስቲያኖች መገደላቸውን ሀገረ ስብከቱ አመለከተ። የአርሲና ሶማሌ ክልል ጅጅጋ ሀገረ ስብከት ሊቃነ ጳጳስ መግለጫ እንዳመለከተው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ በተጠቀሰው አካባቢ ከተገደሉት በተጨማሪ በአስኮ ወረዳ 280 ሰው በላይ ተፈናቅሏል። የ101 ዓመት ዕድሜ እንደነበረው የተገለጸው የጠላታ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ በእሳት መጋየቱን፣ የካራ ኩፍተና መድኃኔ ዓለም ቤተክርስቲያን መዘረፉን፣ ሆኖም ምዕመናኑ ጽላቱን ይዘው መሰደዳቸውን፣ መኖሪያ ቤታቸውን መቃጠሉ ተገልጿል። ዶይቼ ቬለ ያነጋገራቸው የሀገረ ስብከቱ ሰራተኛ እንደተናገሩት ከጥቃቱ የተረፉ ነዋሪዎች አሁን ወደ ተለያዩ አካባቢዎች ለመሰደድ ተገደዋል። ለጊዜው ጥበቃ ወዳለባቸው አጎራባች ቀበሌዎች ከመሰደዳቸው ውጪ ማን ሊረዳቸው እንደሚችል የሚታወቅ ነገር የለም ነው ያሉት። ዶይቼ ቬለ ጉዳዩን ለማጣራት የኦሮሚያ ክልል ባለስልጣን በስልክ ለማነጋገር ጥረት አድርጓል። ስልካቸውን ያነሱት የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ ከደቂቃዎች በኋላ መልሰን እንደውላለን ብለው ከቀጠሩን በኋላ በተባለው ሰዓት በተደጋጋሚ ደውለን ስልኩን ባያነሱም ምላሽ ሳይሰጡ ተዘግቷል። አርሲ ውስጥ በተደጋጋሚ ተመሳሳይ ግድያዎች መፈጸማቸውን ዶይቼ ቬለ መዘገቡ ይታወሳል። በጀርመን ሀገር ዜግነት የተቀበሉ በርካታ የውጭ ሀገር ሰዎች በአዲሱ የጀርመን የጥምር ዜግነት ሕጎች መሰረትን በማድረግ የመጀመሪያ ዜግነታቸውን እንደያዙ መሆኑን አንድ የውህደት ምርምር የሚዲያ አገልግሎት ቡድን ማረጋገጡን የጀርመን የዜና አገልግሎት ዛሬ ዘገበ። ቡድኑ መረጃውን ባሰባሰበባቸው የጀርመን ከተሞች ዜግነት የተሰጣቸው ከአንድ በላይ ዜግነት ያላቸው ዜጎች ቁጥር ከ85% እስከ 98% ይደርሳል። ጥምር ዜግነትን ያላገኙ አብዛኞቹ ሰዎች ደግሞ ዜግነት ከማገኘታቸው በፊት አገር አልባ የነበሩ ወይም በአጠቃላይ ጥምር ዜግነትን ከሚከለክሉ አገሮች የመጡ ናቸው። ከነዚህ መካከል ከህንድ ከኢትዮጵያና ከኤርትራ የመጡ ዜጎች ይገኙበታል። የጀርመን የቀድሞ የሶሻል ዲሞክራቶች የአረንጓዴና የነጻ ዲሞክራቶቹ ጥምር መንግስት እንደ ጎርጎሮሳውያኑ አቆጣጠር በ2024 የዜግነት ህጎችን በማሻሻሉ የጀርመን ዜግነትን ለማግኘት ያመለከቱ አብዛኞቹ የውጭ ዜጎች የጀርመን ዜግነትን ሲያገኙ በትይዩ ዜግነታቸውን እንደያዙ ለመቆየት አስችሏቸዋል። ማሻሻያው በተጨማሪ ዜግነት ለማግኘት የሚጠይቀውን አነስተኛ የመኖ ኖሪያ ፈቃድ አመታት ከ8 ወደ 5 አመት ዝቅ አድርጎታልም። በጀርመን በደንብ የተዋሃዱ የውጭ ዜጎች ከ3 አመታት በኋላ የዜግነት ፈቃድ እንዲያመለክቱ የሚፈቅደው ህግ ግን ቆይት ብሎ አሁን ባለውና በወግ አጥባቂው በሚመራው መንግስት ተሰርዟል። ባለፈው አመት የጀርመን ዜግነትን ካገኙ ዜጎች መካከል ከፍተኛውን ቁጥር ያዙት ሶሪያውያን ሲሆኑ በመቀጠል የቱርክ፣ የአፍጋኒስታን፣ የኢራንና የሩሲያ ዜጎች መሆናቸውን ይፋ የሆነው ጥናት ያመለክታል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዓለም ጤና ድርጅት በመካከለኛው አፍሪካ በኢቦላ ተይዘዋል ተብለው የተጠረጠሩ ሰዎች ቁጥር ወደ 116 ዝቅ አደረገ። ድርጅቱ ቀደም ሲል በዲሞክራቲክ ሪፐብሊክ ኮንጎ እና በአካባቢው ሀገራት 906 በኢቦላ ተዋሲ የተያዙ ሰዎች ሳይኖሩ አይቀርም ሲል ግምቱን አስቀምጦ ነበረ። በዲሞክራቲክ ሪፐብሊክ ኮንጎ እስካሁን ከ300 በላይ የሚሆኑ ሰዎች በኢቦላ ተዋሲ መያዛቸው ተረጋግጧል። ከነዚህ መካከል 50ዎቹ መሞታቸውን የዓለሙ የጤና ድርጅት አስታውቋል። በሌላ በኩል በጎረቤት ዩጋንዳ 9 በኢቦላ ተዋሲ የተያዙ ሰዎች መገኘታቸው ተረጋግጧል። በዲሞክራቲክ ኮንጎ በቡንዲ ቢዮግ የተባለው አዲስ አይነቱ የኢቦላ ተዋሲ ስርጭት መገኘቱንና ግጭት በተከሰተበት በኢቱሪ ግዛት ተዋሲው መስፋፋቱን የመንግስታቱ ድርጅት ግንቦት 7 ቀን 2018 ማወጁ ይታወሳል። ቡንዲ ቢጊዮ የተባለው የኢቦላ ዝርያ ተዋሲ መጀመሪያ ላይ ከጉንፋን፣ ከወባ ወይም ታይፎይድ ጋር ተመሳሳይነት ያለው የበሽታ ምልክቶችን የሚያስከትል በመሆኑ የኢቦላ ተዋሲ ያስከተለው በሽታ ስለመሆኑ ለመለየት ከባድና ሊዘገይ እንደሚችል ተመልክቷል። በዓለማችን እጅግ ውድ የተባለ ብርቅዬ ተፈጥሮ ማዕድን ያላት ዲሞክራቲክ ሪፐብሊክ ኮንጎ ከመቶ ሚሊዮን በላይ ሰዎች የሚኖሩባት የዓለማችን እጅግ ድሆች የሚገኙባት አንዱ ሀገር መሆኗ ተዘግቧል። መቀመጫውን ዩናይትድ ስቴትስ ኒውዮርክ ከተማ ላይ ያደረገው የተባበሩት መንግስታት ድርጅት ዛሬ የጠቅላላ ጉባኤውን ቀጣይ ፕሬዝዳንት ይመርጣል። የወቅቱ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዝዳንት እጩዎች የቆጵሮስ ከፍተኛ ዲፕሎማት አንድሪያስ ካኩሪስ እና የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ህርማን መሆናቸውን ድርጅቱ አስታውቋል። ዛሬ በሚሰጠው የድምፅ አሰጣጥ ስነስርዓት አሸናፊው በመጪው መስከረም ወር የመንግስታቱ ድርጅት ጠቅላላ ጉባኤውን ሲያካሂድ አዲስ ተመራጭ የመንግስታቱ ድርጅት የጠቅላላ ጉባኤው ፕሬዝዳንት ሆኖ ቃለ መሐላን ይፈጽማል። በአሁኑ ወቅት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዝዳንት የሆኑት የጀርመን የቀድሞዋ የውጭ ጉዳይ ሚኒስትር አናሌና ቤርቦክ ቦታውን ለአዲስ ተሰያሚው ፕሬዝዳንት ያስረክባሉ። በየአመቱ አዲስ ተሿሚ የሚያገኘው የጠቅላላ ጉባኤው ፕሬዝዳንት በዋናነት ድርጅታዊና ስነ ስርዓታዊ ተግባራትን የሚያከናውን ነው። ሩሲያ በዩክሬን ላይ በድጋሚ በሰነዘረችው ከፍተኛ ጥቃት ቢያንስ 10 ሰዎች ተገደሉ፣ ከ100 በላይ ሰዎች ደግሞ ቆሰሉ። በተለያዩ የዓለም አቀፍ ሚዲያዎች ይፋ እንዳደረጉ ትናንት ለዛሬ ማክሰኞ አጥቢያ ሌሊቱን መዲና ኪቭ፣ ዲንፕሮ እና ሃርከፍ ከተሞች በሩሲያ ጥቃት በጣም ተጎድተዋል። የመዲና ኪቭ ከንቲባ ቪታሊ ክሊችኮ እንደተናገሩት በደረሰው ጥቃት ህጻናትን ጨምሮ ቢያንስ 4 ሰዎች ህይወታቸውን አጥተዋል፣ 58 ሰዎች ደግሞ ቆስለዋል። ከመዲና ኪቭ ቀጥሎ የዩክሬን ትልቋ ከተማ በሆነችው ዲንፕሮ ላይ በደረሰው የሩሲያ ጥቃት 6 ሰዎች መገደላቸውንና ወደ 36 ሰዎች መቁሰላቸውን የክልሉ አስተዳዳሪን ጠቅሷል። ደርሶ ዶቼ ቬለ ዛሬ ዘግቧል። በሃርከፍ ከተማ እንዲሁ በደረሰው የሩሲያ ጥቃት አንድ ህፃንን ጨምሮ 10 ሰዎች መቁሰላቸውን ባለስልጣናት አስታውቋል። ዩክሬን በቅርቡ አዳዲስ ከባድ የአየር ጥቃቶችን ከሩሲያ ሊሰነዘሩ እንደሚችሉ ከፍተኛ ማስጠንቀቂያዎችን አውጥታ ነበር። ትናንት ሰኞ አመሻሹ ላይ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ለከፍተኛ የአየር ድብደባ እየተዘጋጀች ነው ሲሉ አስጠንቅቀውም ነበር። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ አሰማለሁ። በኢትዮጵያ የተካሄደው የ7ኛው አጠቃላይ ምርጫ የድምጽ ቆጠራ ውጤት ዛሬ ማክሰኞ ከማለዳው ጀምሮ ምርጫ በተካሄደባቸው በአብዛኞቹ የአገሪቱ አካባቢዎች ውስጥ በሚገኙ የምርጫ ጣቢያዎች ይፋ የሆነ ነው። በኦሮሚያ ክልል በአርሲ ሀገረ ስብከት በአስኮ ወረዳ በሺርካ ወረዳና ሆንኮሎ ዋቤ ወረዳ 13 ኦርቶዶክሳዊ ክርስቲያኖች መገደላቸውን ሀገረ ስብከቱ አመለከተ። የ101 ዓመት ዕድሜ እንደነበረው የተገለጸው የጣላታ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ በእሳት መጋየቱ ተነግሯል። የዓለም ጤና ድርጅት በመካከለኛው አፍሪካ በኤቦላ ተይዟል ተብለው የተጠረጠሩ ሰዎች ቁጥርን ከ906 ወደ 116 ዝቅ አደረገ። ሩሲያ በዩክሬን ላይ በድጋሚ በሰነዘረችው ከፍተኛ ጥቃት ቢያንስ 10 ሰዎች ተገደሉ፣ ከ100 በላይ ሰዎች ደግሞ ቆሰሉ። ዜናው አበቃ።
ለዓለም ዜናው አዜብ ታደሰን አመሰግናለሁ።